ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
አፋኙ ያስቸኳይ ጊዜያዎች በይፋ ከታወጀ ጀምሮ 11700 ሰዎች በወያኔ ኮማንድ ፖስት ታስረዋል በማለት በወያኔ ፓርላማ የተቋቋመው መርማሪ ቦርድ ይፋ ማድረጉን የወያኔ ዜና ማሰራጫዎች ገልጸዋል። በመርማሪ ቦርዱ አገላለጽ ሰዎች የታሰሩት ከስድስት ቀጠናዎች ሲሆን በአዲስ አበባና በአካባቢው ከተሞች በአዋሽ፣ በቢሾፍቱ፣ በዱከም፣ በደቡብ ምዕራብ ሸዋ፣ በፍቼና በሞጆ 450 ዜጎች፣ በባሌ፣ በአርሲ፣ በመስራቅ ሸዋ፣ በምዕራብ አርሲ ከሚገኙ ከተሞች 39፣ ከድሬዳዋ ሐረር ከተሞች 178፣ ከጅማ እስከ ነቀምቴ ባሉ አካባቢዎች 388፣ በባህር ዳር 43 እና በሰመራ አካባቢ 69 መሆናቸውን ገልጾ በአጠቃላይ 1087 ወንዶችና 20 ሴቶች መታሰራቸውን ይፋ አድርጓል። ይህ ቁጥር ከኮማንድ ፖስት የተላለፈውን መረጃ እንጂ በህዝብ በኩል የተደረገውን ጥቆማ ስለማያካትት የታሰሩት ሰዎች ከዚህም በጣም እንደሚበልጡ ብዙ ሰዎች ይናገራሉ። መርማሪ ቡድኑ በሙያ ላይ የደረሰውን ሁኔታ ለመመርመር ያደረገው እቅድ በወያኔ ባለስልጣኖች መታገዱና በአንድ ሰው የግል መኖሪያ ቤት ውስጥ ኮከብ አልባ ሰንደቅ ዓላማ መስቀል ህገወጥ አለመሆኑ ግልጽ በሆነበት ሁኔታ እንደ አንዱ አለማራጌና እስክንድር ነጋ የተያዙትን ሁኔታ ለመመርመር ቡድኑ ምንም አይነት እንቅስቃሴ አለማድረጉ ለስሙን ላይ ተቋቋመ መሆኑን ያመለክታል ተብሏል። አርብ መጋቢት 21 ቀን በይፋ የተሰራጨው የወያኔ ጭምብል የሆነው የኢሃዴግ ምክር ቤት መግለጫ የለመዱትን አሰልቺ ግምገማዎችና ቅስቀሳዎች ከዘረዘረ በኋላ በኢትዮጵያ ውስጥ የጭቆና ስርዓት የለም ያለው ችግር የአሰራር ክፍተት ነው በማለት ዘርዝሯል። ከጊዜ ወደ ጊዜ የተፈጠሩትን የአሰራር ክፍተቶች በተገቢው መንገድ ለመሙላት ባለመሞከሩ ችግሮች ሊፈጠሩ ይችላል በማለት ተሳልቋል። ላለፉት 27 ዓመታት የወታደሩን የጸጥታውንና ሌሎች እንደ ፍርድ ተቋም ወዘተ የመሳሰሉትን ተቋሞች ሙሉ በሙሉ በመቆጣጠር የሌሎች ብሔርና ብሔረሰብ ዜጎችን በግፍ ሲገድል፣ ሲያስርና አስሮ ሲያሰቃይ እንዲሁም መድረሻቸውን ሲያጠፋ የቆየበት ኢኮኖሚው ሙሉ በሙሉ በመቆጣጠር ከአንድ ብሔር የተውጣጡ ጥቂት ግለሰቦች ሲፈነጩበትና ሌሎች በምግብ እጥረት በሌላም ችግር ህይወታቸው እንደ ቅጠል በሚረግፍበት ሁኔታ የጭቆና አገዛዝ የለም ብሎ በመመጻደቅ የሚያደርገው ቅስቀሳ ሊያታልል የሚችለው ራሱን እንጂ ማንንም እንዳልሆነ ግልጽ ሊሆንለት ይገባል የሚሉ በርካቶች ናቸው። ከ27 ዓመት በፊት የወያኔ ድርጅት በተጽኖ ያወጣው ህገ መንግስት ተብዬው እንኳን የወያኔ ጠቅላይ ሚኒስትር የወታደሩንና የጸጥታውን ተቋም ሊያዝ ይችላል የሚል ስልጣን በመስጠቱ ግልጽ ሆኖ ያለ ግለሰቦቹ ስልጣን አልባ መሆናቸው ባለፉት ጥቂት ዓመታት በኃይለ ማርያም ደሳለኝ እንዲሁም በቅርቡ በአዲሱ ጠቅላይ ሚኒስትር የሚታይ መሆኑን ብዙዎች ይገልጻሉ።
በአንዳንድ ከተሞች የዩኒቨርሲቲ ትምህርት የተቋረጠ መሆኑን የዜና ምንጮች እየገለጹ ይገኛሉ። በሃሮሚያ ዩኒቨርሲቲና በአዳማ ዩኒቨርሲቲ የመማር ማስተማሩ ሂደት ከጥቂት ቀናት ጀምሮ የተቋረጠ ሲሆን ተማሪዎችን ወደ ትምህርት ገበታቸው ለማስገባት የተደረገው ተደጋጋሚ ሙከራ ያልተሳካ መሆኑ ተገልጿል። እንዲሁም በናዝሬት ከተማ እንደኛኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትምህርት ማቋረጣቸውን የሚገልጹ መረጃዎች መገኘቱን የዜና ምንጮች የገለጹ ሲሆን ያስቸኳይ ጊዜ አዋጁ እስካልተነሳ ድረስ ትምህርት እንደማይጀምሩ የሚገልጹ በራሪ ወረቀቶች እየተበተኑ መሆናቸው ይነገራል። በሌሎች ከተሞችም ተመሳሳይ የትምህርት ማቋረጥ እርምጃ መወሰዱን ከሚደርሱን ዘገባዎች ለማወቅ ችለናል። አርብ መጋቢት 21 ቀን በፓለስቲያን ግዛት በጋዛ ወደ 30,000 የሚገመት ህዝብ በወሰን አካባቢ ከፍተኛ ሰላማዊ ሰልፍ በማድረግ የእስራኤልን የግፍ አስተዳደር የተቃወሙናቸው ታውቋል። ሰላማዊ ሰልፈኞቹ ድንጋይ በመወርወርና ጎማ በማቃጠል ተቋማቸውን የገለጹ ሲሆን የእስራኤል የጸጥታ ኃይሎች ጥይት በመተኮስና አስለቃሽ ጋዝ በመጠቀም ሰልፉን ለመበተን ሞክረዋል። የእስራኤል የጸጥታ ኃይሎች 16 የፓለስቲናውያን ወጣቶች ገድለው 750 ማቁሰላቸውን የተነገረ ሲሆን ይህም ከአራት ዓመት ወዲህ በጋዛ ላይ ከተካሄደ ግድያ ወዲህ በከፍተኛ ቁጥር ወጣቶች ሲገደሉ የመጀመሪያ ነው ተብሏል። ጋዛን የሚያስተዳድር ሐማስ በእስራኤልና በግብጽ የተጣለው ማዕቀብና የወሰን መዝጋት በመቃወም ለስድስት ሳምንታት ተከታታይ የሆኑ የተቃውሞ ሰልፎች የሚያደርግ መሆኑን ገልጿል። ተቃውሞ በትናንትናው ዕለት የተጀመረ ሲሆን እስከ ግንቦት 7 ድረስ የሚቀጥል መሆኑ ተነግሯል። ብዙዎቹ በሰልፉ የተሰማሩት ከ18 እስከ 30 የሚደርሱ እድሜያቸው ማለት ነው ወጣቶች መሆናቸውም ተነግሯል። የብሩንዲን መንግስት ሲቃወሙ የነበሩት ክሌመንቲን ክሩዚዛ የተባሉ የብሩንዲ መንግስት ዋና ተቃዋሚ በዩናይትድ ስቴትስ የፖለቲካ ተገኝነት ባለማግኘታቸውና ወደ አገራቸው በግድ እንዲመለሱ በመደረጋቸው አገራቸው ሲገቡ በቁጥጥር ስር የዋሉ መሆናቸው ታውቋል። ቀደም ብሎ ከአንድ ሺህ ሰው በላይ ከሆኑ ሰዎች ፊርማ እንዲሰባሰብ ተደርጎ ሰውየው ወደ አገራቸው እንዳይመለሱ ቢጠየቅም የአሜሪካን መንግስት በማን ያለብኝነት መልሷቸው በአገራቸው ለእስር ተዳርጓል። ባለፉት 3 ዓመታት በብሩንዲ ተቃውሞ እየታፈኑ የሚገደሉ መሆናቸው የሚታወቅ ሲሆን በዓለም አቀፍ ፍርድ ቤት በብሩንዲ እየተደረገ የነበረውን የዘር ማጥፋት ዘመቻ እንዲመረመር ትዕዛዝ መሰጠቱን ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 10 ምዕራፍ 2 ምን ያህል ኢትዮጵያውያን ኢትዮጵያውያት ሞቱ በቀይ ሽብር ወቅት? እውነታው እንደሚያሳየው አንዲት ሀገርንና በሚሊዮን የሚቆጠሩ ህዝቦቿን በስንት የተለያዩ መንገዶች ጉዳት ላይ የጣለን ነገር በቁጥር አስልቶ ማቅረብ መቼም ተገቢ አይመስልም። ግን አጠቃላይ ጭንቅ ጉዳዩንና የሟቹንም መጠን ሊያቃልሉ የሚሞክሩትን ሃይ ለማለትም እንኳ አንድ መልስ መሰጠት አለበት። ምን ያህል ለሚለው ለዚሁ ጥያቄ ብዙ ኢትዮጵያውያን የየራሳቸው መልስ አላቸው። ምን ያህል ሞተ ተብለው ሲጠየቁ አንዳንዶቹ ማን አልሞተም ብለው ይመልሳሉ። ሌሎች ደግሞ እግዚአብሔር ብቻ ነው የሚያውቀው ብለው ይመልሳሉ። የሞተው ያን ያህል ነበር። ሽብሩ በብዙ ረገድ ሁሉን ያስተካከለ ነበር። ያልጎበኘው የአገሪቱ ክፍል አልነበረም ማለት ይቻላል። ቢያንስ ከተሞችን እስከ ወረዳ ድረስ በጾታ፣ በሃይማኖት ወይም በብሔር ላይ የተመሰረተ ልዩነት አላደረገም። የደርግ ነፍሰ በላ ወሮ በሎች በተለይ ሴቶች ላይ የተለየ አውሬነት ያሳዩ ነበር። አስከፊውም ጭፍጨፋ የተፈጸመው አማሮች በነበሩበት አካባቢ ነበር። ደርግ ዳር እስከ ዳር ለነበረው ተቃውሞ መገለጫ ኢሃፓን አድርጎ ስለወሰደ ሽብሩ በኢሃፓና ከሱ ጋር ዝምድና ባላቸው ላይ አተኮረ። ነገር ግን ሽብሩ ከኢሃፓ ጋር ትስስር ከነበራቸው በላይ ነበር የፈጀው። የግድያውን መጠን መገመት የሚቻለው ድምፁን ያሰማ ተቃውሞውን ሁሉ ጠርጎ ለማጥፋትና አክሎም ለመግደል ያለምንም ማማረጥ ሆን ብሎ ለመጨፍጨፍ፣ ህዝብን ሽብር ውስጥ ለመክተትና ቀልቡን ለመግፈፍ መንግስት ታጥቆ የተነሳበት እቅዱ እንደነበር ተገንዝቦ አጠቃላይ ሁኔታ ሲታይ ብቻ ነው። ሽብሩ ደርግ መንግስቱ ጽኑ እንዲሆንለት ማረጋገጫ ይሆንልኛል ብሎ የመረጠው መንገድ ነበር። ይኸው ስሌት የብዙ ሺህ ሰው መሞትን፣ በብዙ ሚሊዮን የሚቆጠር ህዝብን መግዛትን በሚዛን ያስቀመጠ ነበር። የቁጥር ነገር ከተነሳ ሽብሩ ስያሜውን አግኝቶ የጀመረበትን በትክክል ማስቀመጥ ይጠይቃል። ቀዩ ሽብር በወቅት ተሰይሞ የጀመረው የካቲት 1969 ዓ.ም ሲሆን ከዚያ በፊትም በተለይ ከመስከረም 1968 ዓ.ም በኋላ ሽብርና ግፍ ይፈጸም ነበር። ነገር ግን ሽብሩ በይፋ እስከ የካቲት 1969 ድረስ የቀይ ቀጸላ አልደረከም ነበር። መይሶን የደርግ ሽብር በመሰረቱ የጀመረው ከነሐሴ 1969 ዓ.ም በኋላ ነው ብሎ ይከራከራል። ይህ ግን መይሶን ከደርግ ጋር የተቆራረጠበትን አጉልቶ የሚያሳይ ነው። በግልጽ እንደታየው መይሶን ከደርግ ጋር ከመቆራረጡ በፊት የነበረው አረመኔያዊ በሆነ መንገድ ሙሉ በሙሉ የተሳተፈበት ሽብር አብዮታዊ ነበር። ስለሆነም መደገፍ ነበረበት ባይ ነው። በወንጀል ያለፈ ታሪኩን ነጭ ቀለም ለመቀባት የሚያደርገውን እንደዚህ አይነት ሙከራ ወደ ጎን ትተን ስለ ቀይ ሽብሩ ስናነሳ ይህን ስያሜ ይዞ በተፈጸመው ግፍና ከየካቲት 69 እስከ 1971 ዓ.ም ድረስ በቀጠለው ላይ ራሳችንን እንወስናለን ማለቱ በቂ ይሆናል። በግፍ ስለወደቁት ሁሉ የተመጣጠነ ግምት ላይ መድረስ እንዴት ይቻላል? ግድያው በጣም በተጧጧፈበት ጊዜ የነበረውን የግምት መጠን ደርግ ያወጣውን ዝርዝር በመደመር አንዳንድ ፍንጭ ሊሰጡ የሚችሉ ከሞት የተረፉ ሰዎችን በመጠየቅ የቀኑንና የማታውን የሞት መጠን ከግምት ውስጥ በማስገባት አዲስ አበባ የሆነው በሌሎችም በመላ አገሪቱ በሚገኙ ትላልቅም ትናንሽ ከተሞች እንደሚደገምና እንደሚባዛ ባለመርሳት ለመገመት መሞከር ይቻላል ብለን እናምናለን። መንሻ ምክንያታቸው ጥያቄ ላይ ሊወድቅ የሚችል አንዳንድ ወገኖች በቀይ ሽብሩ ለደረሰው አጠቃላይ የሰው ሞት 5000 የሚለውን አሃዝ ለማቅረብ ሞክረዋል። ለምሳሌ በረከት ሀብተ ስላሴ አንድ ጽሑፍ ላይ ይህንን አሃዝ ጽፎ በአሜሪካ ባለስልጣኖች በተባበሩት መንግስታት የቀድሞ የአሜሪካ አምባሳደር በተባበሩት መንግስታት ጭምር ተወስዶ ተስተጋብቷል። የሆነ ሆኖ ይህ አሃዝ ከሚያዝያ 1969 እስከ ግንቦት 69 የተፈጸመውን ግድያ እንኳ ግምት ውስጥ ለማስገባት እንዳልቻለ ማየት ይቻላል። በአንድ ወር ጊዜ ውስጥ ከ5000 ያላነሹ ሰዎች ተገድለዋል። 1500 አዲስ አበባ ውስጥ በሜይዴይ ዋዜማ ሰላማዊ ሰልፍ ተገድለዋል። ደርግ ራሱ በስድስት ክፍለ ሀገሮች ውስጥ በገጠር አካባቢ ከግንቦት 6 እስከ 7 1713 ሰው መግደሉን ገልጿል። እንዲሁም የስዊድሽ ሴቭ ዘ ቺልድረን ፈንድ ዋና ጸሐፊ በቀን በቀን በትክክል ለማስቀመጥ በየሌሊቱ ከመቶ እስከ 150 ሰዎች አዲስ አበባ ብቻ ይገደሉ ነበር ብሎ ዘግቧል። ኢወርዱን መቶ አድርገን ከተነሳን እንኳ የተፋፋመ ግድያ ከተካሄደባቸው ወራት አንዱ በሆነው በግንቦት 1969 ውስጥ 3000 ያህል ሰዎች ተገድለው ነበር ማለት ነው። በግልጽ እንደሚታየው 5000 የሚለው አሃዝ አንድም መረጃ አለማግኘትን ያሳያል፣ አንድም ደግሞ ከፍ ያለ ቁጥር መጥቀሱ ጠንከር ያለ ፖለቲካዊና ወታደራዊ ትግል መካሄዱን በማመልከት ለኢሃፓ ስም ያተርፍለታል በሚል የተሳሳተ እምነት ሆን ተብሎ እልቂቱን አቃሎ ለማቅረብ የተደረገ ሙከራ መሆኑን ያመለክታል። እስቲ አንዳንድ ግምቶችን እንመልከት። አምነስቲ ኢንተርናሽናል ቢያንስ 10000 ሰዎች በየካቲትና በታህሳስ 1971 መካከል ተገድለዋል ብሏል። በእኛ በኩል በግንቦት ወር ብቻ እንኳ ከ5000 ሰዎች በላይ መገደላቸውን አሳይተናል። የተፋፋመ ግድያ የተካሄደባቸውን ብንወስድ ከየካቲት 1969 እስከ ሰኔ 1969 ቀዩ ሽብር በጣም ግሞ ነበር። ደግሞ ትንሽ ቀዝቀዝ አለና እንደገና ከጥቅምት 1970 እስከ ታህሳስ 1970 ዓመተ ምህረት ድረስ ተጋጋመ። ሮይተር የካቲት 28 ቀን በዘገበው ላይ በጥርና በየካቲት መካከል 2000 ሰዎች እንደሞቱ መገመቱን ይገልጻል። የሟች ብዛት በጣም ከፍ ያለ እንደነበር ጥርጥር የለውም። የተለያዩ ግንፊላዎችን በሜይዴይ ዋዜማ፣ በታህሳስ ውስጥ አዲስ አበባ፣ በሌሎች ወራት በናዝሬት፣ በጎንደር፣ በደሴና በሌሎች ከተሞች ነጠላ ምሳሌዎች ብንወስድ ከላይ ከጠቀስነው ልቆ የሚሄድ አሃዝ ላይ እንደርሳለን። በአዲስ አበባ በራሷ ሽብሩ በተፋፋመባቸው ወራት ውስጥ በየሌሊቱ ከ150 ያላነሱ ሰዎች መሞታቸውን እናረጋግጣለን። ለምሳሌ እንደ ታህሳስ ባሉት የተለዩ ጊዜያት ደግሞ አሃዙ ከፍ ይላል። እዚያ በላይ ደግሞ ግድያው በየቀኑና በየሌሊቱ በልዩ ልዩ የአገሪቷ ክፍሎች ውስጥ ይፈጸም ነበር። በተለይም በሸዋ፣ በጎንደር፣ በሐረርጌ፣ በጎጃምና በወሎ። ይህን ሁሉ በግምት ማስገባትና የቀን የሌሊቱን ግድያና ከ50 እስከ 200 አካባቢ የሚደርስ ብዛት ያላቸውን በቋርጥ በቋርጥ እየተከፈሉ የሚረሸኑትን እስረኞች ከስሌታችን ውስጥ ማከል ያስፈልጋል። ፕሮፌሰር ሪቻርድ ግሪንፊልድ 2 ሚሊዮን ያህል ወንዶችና ሴቶች የሽብሩ ዘመቻ በተፋፋመበት ወቅት እስር ቤት ውስጥ እንደነበሩ የሚገልጽ ዘገባ አቅርበዋል። ነገር ግን ጄሲ ጊልቦርድ ከ80,000 እስከ 100,000 እስረኞች ከትክክለኛው ቁጥር ዝቅ ያለ ይሆናል ብሎ ከዘገበው ጋር እንስማማለን። የሽብሩ ዘመቻ በመላ አገሪቱ በተለያዩ እስር ቤቶችና ማቆያ ማዕከሎች በተፋፋመበት ወቅት ከ250,000 ያላነሱ እስረኞች ነበሩ ብለን እንገምታለን። ከነዚህም ጥቂት ተቆንጥሮ ተፈቶላቸዋል። ታዲያ በአሁኑ ጊዜ ከ30,000 የማይበልጡ የፖለቲካ እስረኞች ናቸው አሉ ተብሎ የሚገመተው። ሌሎች የት ደረሱ? በእኛ ስሌት መሰረት ወደ 150,000 የሚጠጉ ኢትዮጵያውያን በቀዩ ሽብር ተገድለዋል እንላለን። و تدراوی و منگس سلطان که از بد جمرو کایش برون اسکات افوبت اسک اطراز قیمتو سبا اند امت مرد رس پاد تکالاییت اگه دلو سومتن کولت متو همساشی انسم یه احاز به مسارتو رگت تادرگو یه از اگمتیون ات تکالای کترولای لمد رس یمی چالب بد بونی تاون سیهون کتک کلنیاو کتر اجک زکیاله هونو اندمی گنگ ارگت ایموشنن دراسیو یان نگا گلاچو ایتو سنو ایتی پیاویان ሁለት መቶ ሃምሳ ሺህ የሚለው አሃዝ ከቀይ ሽብር በፊት የነበረውን ግፍና ግድያ ሳይጨምር ለቀይ ሽብሩ ወቅት ብቻ የሚስማማ ነው ይላሉ። የኛ ግምት ከሽምቅ ውጊያው ጦርነቶች ጋር የተያያዘውን በገጠር ውስጥ የደረሰውን ሕይወት መጥፋት አይጨምርም። ያቀረብነው አሃዝ መንግስቱ ኢህአፓንና በከተሞች አካባቢና በከተሞች ውስጥ በዋናነት ተከማችቶ የነበረውን ወታደራዊ አገዛዝ ላይ የተነሳ ተቃውሞ ለማጥፋት እርምጃ ሲወስድ የሞቱትን የሚመለከት ነው። አዲስ አበባና በሌሎች ከተሞች ውስጥ በሽብሩ ያልተዳሰሰ ቤተሰብ የለም ለማለት ያስደፍራል። በርግጥም ከላይ ከተጠቀሱት በብዙ ሺህ የሚቆጠሩ የጠፉ በሚል ፈርጅ ውስጥ ይቀመጡ ይሆናል። ግን ሁሉም እንደሞቱ ምንም አይነት ጥርጣሬ ሊኖር አይችልም። እንዲህ አይነቱ ግፍ በሌሎች አገሮችም ተፈጽሟል። አርጀንቲና፣ ኡራጓይ ወዘተ ግን ከደርግ ሽብር ጋር ሲመዛዘን ደብዛዛ ይሆናሉ። ደርግ የቺሊውን ፒኖሼ ፋሽስት እያለ ይወርድበታል። ግን ሲወዳደሩ የሳንቲያጎዎቹ ነፍሰ ገዳዮች ለዘብተኞች ሆነው ይታያሉ። ዞሮ ዞሮ ቀደም ሲል እንደተገለጸው ምን ያህል ሞቱ የሚለው ጥያቄ ይህን ያህል ክብደት ያለው ሆኖ አይታይም። በዚህም ሆነ በዚያ ያገሪቷ አንድ ወጣት ትውልድ እንዳልነበር ሆነ። በሚሊዮኖች የሚቆጠሩ ሰዎች በፍርሃትና በሽብር አእምሯቸው ተነካ። አጠቃላይ አገሪቱ ደማች። በታሪካዊው የካቲት አብዮት የተወሰደው እምርታዊ እርምጃ መቆም አይደለም እንዳለ ታጠፈ። የደርግ ሽብር ኢትዮጵያውያን የጓጉለትን አብዮት ደመሰሰው። አሁንም በቦታው ላይ የሚወሳው ይበልጥ ያለፉትን መንግስታት የሚመስል እንዳውም ከነሱ የከፋ ሐሳዊ መሲህ ምስል ነው። ሽብሩ ደርግን እዚያው ከቀማው ስልጣን ላይ ተንጠልጥሎ እንዲቀርና በሂደት ውስጥ ግን ከስሩ የረገጠው መሬት ከመሸርሸሩ የተነሳ መቼም ሰላም እንዳያገኝ በጀም ህዝባዊ ድጋፍ እንዳያገኝ በጠመንጃ አፈሙዝ ሊያመጣ የፈለገውን ምንም አይነት መረጋጋት እንዳይገኝ አድርጎታል። ታመሱ ዑደት እየቀጠለ ነው። ምናልባትም ምን ያህል ብለን ብንጠይቅ በመሰረቱ ሽብሩ በይፋ አበቃ ከተባለ በኋላ እንኳ አሁንም በመሞት ላይ ያሉትን ሊጨምር ይገባዋል። ምዕራፍ 3 የተፈዳዩቱ ይናገሩ። ማን ይናገር የነበረ ማን ያርዳ የቀበረ። ከሁኔታው ገንጠል ካልና ደረቅ ከሆነ የትችት አውድ ወጣ ብለን ከነገሩ ልብ ውስጥ ካልገባን አስደንጋጭ የሆኑትን የቀይ ሽብር ዝርዝር ሁኔታዎች ለመረዳት አስቸጋሪ ነው። በአይናቸው ካዩት የቁም ስቅላቸውን ከተቀበሉት አሁንም ያስፈሪ ቅዠት ትውስታ ከሆነባቸው የበለጠ ማን ሊያቀርበው ይችላል? ለዚህ መጽሐፍ ካደረግነው አጠቃላይ ጥናት እንደ አንድ ክፍል አድርገን ልንሰበስብ ከቻልነው የመስክርነት ቃልና ዘገባ ጥቂቱን ከዚህ በታች እናቀርባለን። አንዳንድ የመስክርነት ቃል አሳጥረን ነው ያወጣነው። በአንዳንድ ሁኔታዎች ግልጽ በሆነ ምክንያት ስሞች ወይም ተገድፈዋል ወይም ደግሞ በምህጻር ብቻ ሰፍረዋል። እዚህ የምናቀርባቸው ታሪኮች እጅግ አስደንጋጭ የሆኑትን ነው ማለት አይደለም። ነገር ግን شبرون بروها درگو لیاسایو یمیچلو کمونا چومگار انوابیو یکیوپیا منگست عبیوت لما کهید مگدل علبن سیل من مالتون دنبر بول اندی چبتو یرلو تال یمن لچو نچو دبر مارکوس مسکرم شیزت ایمتو سلسازت ایمت مره تیاسو یم ایسون اوالی نبره نگراک اببای شک بالا چو تنستو پولیس نای کبالی زبنیوچ لیزوین مدتو وده دبر مارکوس ما اکلاوی اسر بیت وسدوین که تورو ورکوبت کفلوست اربعانت اسرنیوچ نبرو بلی منت که تکسسو تولت اسرنیوچ بستکر یه هلوم کس یه هاپا اوالات ناچو یمیل نبر کفلو بطام یه تچنان نکسی هون که هلوم یکفاوگن شتاو نبر یه شنت شتا یه دفگلا شتا اندیهم بطام یمی امس کرفات نبر بوحالا لدر سبت انده چالکوت لکاس یاد انبات بگبر سید که تفدایوت اسرنیوچ قسل یمی تنفگ نورال که اسرنیوچو سدستو شتاهون ملعاکه استیفانوس گبر مسکل تادسه ایالیونا سرگوموه که وگوات چوبتاچ شواهونو سلنبر لشنت موتاسی فلگو بانفوکوک ویم دگمو بسو شکم نبر دگموم چوهتون یم میلک ویم بدنگت زلک گرگو یم میسک جو چوم لای شنتون یم میشنا یا بده اسرینیام نبر ماتات الرونینا وده انت عدراش وسلوی یه گبر سیل مفز سمیعو عدراش مهونو گل سنبر مرماریو چو گبر سیل فزامیو چو امست نبرو اندیتم تیگی سایت ایگو اندنیو زم بلو برگچانا بطو چا متای کزیام جو چین ودهالا اصرو کرنو چین اندلای گتم مادرگو اگرو چه کولالو بلای بمی وزاوز بطوریتا کتاراولای انتلتلوی اندنیو اند الیکتریک مار را گویا ویم اند اوروپلان بیل بیلا یاشکرکرین گبا انارکیست نه تبله تگال تحال علا اندنیو گبراب برو چل تگال تزگه جونه نه بلو کتاله فسمو یه هپا عوالم دگافیم اندال نبرو کارو یه ننو ملسی تبکو ویم لزی ملسی گوا گوی مسل بطرفیا سرین نموتانتاین آلکو خلطتم یه ترا قطع کتین گررفوین اندنیو بشوهم لبک لیلو با اچر وفرام علنگا تایازوین سی بک اچو گمدون کل کل بیگو تتوت ورجی وللولای تزرر کننا ری آلکو کزیم اجوچین فتو شمیزین آلکوننا اجوچین انتگنا اصرو بودی اندتنیا اسگت دونینا یتراک قطعو جرباییننا مکمچاین یدبدبو گبو آمروین بسید ویم بموت منیوتی نبر گن الهنم کتگید که زیبو علا ولکت بتستاش بکوریت لکوسونا دم بمیازم بو جربایلائی تالوت بجات چوننا بچ عمات چو کمریت کر سفتو سلیازوی لنکس اکس الچالکوم ریتای بتام سیگو لگی زی کشاشا چرک آفیوست و تفوبت بمچر رشام راسین ساتو که کفلیوست هنیه سنکام بدم نابتوکت دکر ری نبر بولت سامنتاتوست بولت تگی زی گبر سیل در رسب بین یاندان روی گبر سیل زور و دولت ساعتی احل یفجه ایمسلنیان که پولیس اسر بیت بنا برکوبت وقت برکاتا اسرنیوچ للیل للیت تترتو ایتوسلو انده چوم چرسو سایم ملسو مکرتا چون ای چالو فندزيا عينتو ليريت نبر النزيا يتكسكواتشو شباهنو ينبروتو يتقدلوت ولو عدرو بزياجي زي عندشي عرات ما توسرنوش ودن بربت ما أكلاوي إسر بيت توسرو بتكمت شيزتي ما توسل سازتي بتاساس شيزتي ما توسل سازتي انديهم بسنين نابنهازي شيزتي ما توسل سازتي كتراتشو بركت على سرنوش بما نينيوم جي زي بيجاكوارتو كاهي عمستي على النسو يتوسلو يرشنو نبر عند جزي بتحساس شيزتي متوصل سازتي نعمت مرت ديليت سموسي ترى ككفلي عروت عمبلو عشفرن يالي عند سرن يا زيو كفلوست بزبن يوچو تانكو تقدلن ريساوني زو ولك عالو يزياسو يسم عهن تفتون يال نگرگن باسرازتي متوصل سازتي نعمت مرت مجم مريح كبابي يتيازة وطاد تماري نبر أني لاي كسال تمسرة بنيم وينم لفرد الكربكم عند دريت لما ترات النالي مموت التوابك نبر جن ترف كارات تامتات بوهالا مسكرم شيزتي متو سباسوس تامتا مهرت تلقق غندر كتماوز بتاساس شيزتي متوصل سازتي نعمة مرات نبر بليو يكوماندو والتدرو تشيتي اسكت نگرا قبايو سجدي قبا باندا نبر بكتتا ودى غندر بيتمنغست واسجو بولت كاناتوست لولت جيزي قبرا سايد تفزم بي قبرا سايدون يوست اقرن بدن دان نالنگا مغرفن كتارالي شنكلات ودى كل تزقزقو مسك عدننا دي الكتريك مارا غبيا مشكر كرن ياتن تمقات اميوچن بوفرام قومت مدب دبن انديهم فهم بمسالي غالبرت يتوتشاهوچن كندوچننا مدافوچن متبسن يكاتتال كذيبو على ودبعات اسر بيت وصلوين لفولتيك اسرنيوچ بتمدبو بزي يأسر بيتو كتناوست قطر ودت صعف باتشو طباب طباب كفلو تشم يامرا انت تلك برالة اني نبر كبت كفل كفابيل كام السوبلاي ايزم نبر جن بوستو اسراسوس تنبرن كلت يئده هبالات ناچو تبلو يتونا الجلوسيون عند دقمو يون دمو ريسا اوراقو دانالاي ودقو ما يتوس لالك كسا يتيازة وطاقنت يالو سو نبر يساو بوهالا توستو تقرلوال ليلا تاكلا أسفا يميبال يتليكوميونيكيشن سراتي نبر بقبرة سيد ياسك أيوث بيهونم يتوانا جلبتن قداي أيوكم نبر إني بترس كبت كان توستو لرجم ساعت قبرة سيد تفزمو بات نبر كمالسوت بوهالا كبات انكلفوز تقبا بمالدا مموتون عوق كسرنيوچو عند ليلة دقمو يهابا عبالنا بمبالتون الجلة يريديو شاعج نبر جن اسو يتهازبت مكنيات عند يليو كوماندو عبال بوش مولاي سلطرة ترينو بلو عوغتون يال ونوم كساشو والتادر يمنغستن غازيطا تركي مركي بلو يكد نبر بميل يسمن تامت ليج اندي مسكر اللت بماغرب بنگرو قفابت غازيطا شاچو تنشو ليجم راسوم بقبر السيل تسكايتوال تلقا قال لتبلو لتقبال لتقال يه نبر واقاو يه غازيطا شاچ عند فريليج بزو جزي بقبر السيل كتفدا يوهالا بزيو فدا موته عند جزيت الزيلانيال سونتو بمولو دم بدم هونو سيوسدوت قبرة سيل فالسامي وچو ساقاتشون لكا قطنا عند انيو كزيا كاسار انيو عفنشا يمي فالسون دم بمملكت انديها له كنان توست وسكي مفلق كال نسو وسكي نو تلاس رنيا ينبرا عند الجدغمو የታሰረበት ምክንያት እናቱ ያንድ ቀበሌ ባለስልጣን ወዳጅ ከነበረች ሴትኛ ዳሪ ጋር በመጣላቷ ሴትኛ ዳሪዋ እናቱን ለመበቀል እሱን ልጇን ባናርኪስትነት አስወንጅላ በማስያዝ ነበር። ብዙዎቻችን ጫማችን ውስጥ እግራችን በመቁሰሉ ምክንያት መራመድ አልቻልንም። እኔና ጥቂት ሌሎች ደግሞ መዳፎቻችን በመቃጠላቸው ቆንጥረን መብላት አልሆነልንም። አንዱ ሌላውን ለመርዳት ይሞክራል። በእስረኞች መካከል መተባበር ነበር። ለርሽና የሚወሰዱ ስለነበሩ ለሌሊት ለሊት ቁጥራችን ያንሳል። ጧት ጧት ደግሞ በአዲስ መጥቶች ቁጥራችን ይጨምራል። በመፍረስ ላይ የነበረው የሰው ስጋ ግማት አያድርስ ነበር። ከሁሉም ግን የሚከፋው ረሻኞቹ እስኪመጡ በጭንቀት የምንጠብቅበት የሌሊቱ ጊዜ ነበር። የመኪና ሞተር ድምጽ ከሰሜን ወይም ከክፍላችን መዝጊያ በስተውጭ የነበረው ሰንሰለት ከተንቃጨለ አንዳንዴም በነፋስ ምክንያት ሁላችንም ተነስተን እንቀመጥና በጭንቀት እንጠብቃለን። ከግብረሰይል ፈጻሚዎቹ ይልቅ ሌሊቱን እንጠላው ነበር። በአሰቃቂ ሁኔታ ግብረሰይል ከተፈጸመበት በኋላ ስለተገደለው ስለ ኃይሉ አስፋው ልነግራችሁ እችላለሁ። ዋናው የተያዘበት ምክንያት ወታደሮች ሊይዙት መጥተው ካጡት አንድ ተጠርጣሪ ጋር በአንድ አጥር ግቢ ውስጥ ይኖር ስለነበር ነበር። ተጠርጣሪው መላኩ ተስፋዬ የተባለው በኋላ ተይዞ የተገደለው ነበር። የሆነ ሆኖ መላኩን ለማግኘት ባለመቻላቸው ኃይሉን ወሰዱ። ብዙ ጊዜ በግብረሰይል አሳሩን በላ። የግር አውራጣቶቹ ስጋቸው ሙልጭ ብሎ ተገፎ አጥንታቸው ይታዩ ነበር። በቁሙ በሰበሰና ከዚሁ እንክብካቤ ካልተደረገለት ቁስል የተነሳ ሞተ። ሰኔ 1969 ዓመተ ምህረት ሬሳውን በጥይት ወንፊት አድርገው አውራ ጎዳና ላይ አውጥተው ጣሉት። ስለ ሐሰንና ኢድሪስ ኢብራሂም፣ ስለ ያዩ ብርሃኑና አሚኑ ኢብራሂም አውቃለሁ። ሁሉንም ክፉኛ ቁም ስቅላቸውን ካሳዩአቸው በኋላ አንድ ሌሊት ረሸኗቸውና ሬሳቸው ከተማ ውስጥ ተጣለ። ኢድሪስና ያዩ አባ ሳሙኤል አጠገብ አዘዞ ሲጣሉ፣ የሐሰንና የአሚኑ ሬሳዎች ደግሞ ከቤተሰቦቻቸው ቤት ደጃፍ ላይ ገበያ አካባቢ ተጣሉ። ስድስት ዓመት ልጅ የነበረው ወንድማቸው ከሬሳው አጠገብ ሲያለቅስ ወታደሮች አግኝተው ገደሉት የሚል ወሬ በኋላ ሰማው። ምን ያህል ተገደሉ? ይህን ያህል ብሎ ለመናገር አስቸጋሪ ነው። ነገር ግን እስረኞች ተወስደው ሳይገደሉ ያደሩበት ሌሊት እንዳልነበር መናገር እችላለሁ። ወሎ ኮረም፣ ደሴ፣ ኮምቦልቻ ወዘተ ውስጥ ብዙዎች መከራ ተቀበሉ፣ ብዙዎች ሞቱ። አንደኛ ደረጃ ትምህርት ቤት ውስጥ መምህር ስለነበረው አሰግድ አሻግሬ ልነግራችሁ እችላለሁ። የካቲት 1969 ዓመተ ምህረት ውስጥ ከሞገስ በላይ፣ ጋሻው በዛ፣ መኩሪያና ከሌሎች በርከት ያሉ መምህራንና ተማሪዎች ጋር ተያዘ። ሁሉም በኢሃፓ አባልነት ተወንጅለው ጭካኔ በተመላበት ሁኔታ ግብረሰይል ተካሄደባቸው። ነገር ግን ማንኛቸውም ያመኑት ነገር አልነበረም። ሞገስ፣ ወንዳይ፣ ተካ፣ ጋሻውና በርከት ያሉ ሌሎች ወደ ሸዋሮቢት በረሃ ተወስደው ተገደሉና የጅምላ መቃብር ውስጥ ተቀበሩ። ይህ የሆነው የካቲት 30 ቀን 1969 ዓመተ ምህረት ነበር። አሰግድ ለስድስት ወራት ከታሰረ በኋላ ተለቀቀ። ግንቦት 1970 ዓመተ ምህረት የሽብር ስኳዶች እንደገና ሊይዙት ሲመጡ قدم مسيل راسو لمقدل مالاتاين يتلاي مات في عمر زتتا نگرگل وتدروج ارگوندي تتا اسگددو يتتاون اندياستاوك عدر رغوتنا وده دسي هوسبيتال وسدوت نفسون سياوك وده پوليس تابعاتو وسده فمكاكلو رفت سايس ستو بتدگاگامي يزي لبركات تاقناق جبرسيل تفصمبت كزيام ترشننا عريساو خدسي اورا قداناوش باندولاي كنبوت شي زتي متو سبا عام تمهرت تتعالى كأسجد أشاقري ريسا غار عبرو يتتعالو يهيلو قبرو ريسا نبر يتماري النزيا يفدى عبقازوك يالي للا يقبر السيل زديهولو تكبلوال هيلو باونتو يموتو كالسوغار الزيو كفلوس ينبروتن أسراولت ديرو توتاتوشن لمادان نبر تجوتشو عنداتشون كاسراس الدستامت بلاي يال نبرو سيهونو بأسر بيتو كونيتاننا بقبر سيلو جيك تشبرو نبر تحديا هيلو لجوتشون يملن ملن السونو بلو اندياق قلتو تنقراتشونا السوم لقبر سيل فالساميوشو لجوتشون لتكام باتشو مكرون دنبرنا በመሰረቱ ምንም እንደማያውቁ ምንም እንዳላደረጉ ገለጸላቸው ልጆቹን ተተው ኃይሉን ለ15 ቀናት በግብረሰይል አፈዳዩት ከዚያም የህይወት ምልክት ምንም ያህል የማይታይበትን ስጋውን በጥይት ደብድበው አውራ ጎዳና ላይ ጣሉት እንደሚተበቀው በኋላ ከልጆቹ አራቱ ተገደሉ የቀሩት 8ቱ ከሞት ተርፈው እስር ቤት ውስጥ ነበሩ እስከማውቀው ድረስ ፍዳር 1970 ዓመተ ምህረት ከኔቱ ጋር ወልዲያ ውስጥ የተያዘች አልማዝ ታደሰ ናውቃለሁ አልማዝ እስር ቤት ውስጥ አረመኔያዊ ግብረሰይል ተፈጽሞባታል አፍረተ ስጋዋን በካራና በጠርሙስ እንዳልሆነ አድርገውታል ጡቶቿን ቆርጠዋል በቁስሉ ጠንቅ ብቻ በሞተች ነበር ነገር ግን ከካሰች በርሄ መምህርት ከተሻገር አያሌው ከይመር ከበደና ከሌሎች 10 እስረኞች ጋር ከእስር ቤት አውጥተው ረሸኗት እንደተለመደው ሬሳቸው ለትርኢት አውራ ጎዳና ላይ ተጣለ ወልዲያ ከተማ ውስጥ በ1970 ዓመተ ምህረት በዳር 13 ቀን መጋቢት 8 እና ታህሳስ 11 ቀን እኔ ራሴ የቀሽብሩ ያይን ምስክር ሆኛለሁ 49 የተበጣጠሱ ሬሳዎች አውራ ጎዳና ላይ ተጥለው ቆጥሬያለሁ አወቃስ ማማው የግል ድርጅት ውስጥ ይሰራ የነበረ ደስታ ሲሳይ ተማሪ ከበደ መምህርና 14 ሌሎች ተማሪዎች ነሐሴ 1970 ዓ.ም ካላማጣ እስር ቤት ጫካማ ወደ ሆነ አካባቢ ተወስደው የራሳቸውን መቃብር እንዲቆፍሩ ከተደረጉ በኋላ ተገድለው ተቀብረዋል። ሁሉ እስር ቤቶች ውስጥ በዚህ አይነት ሁኔታ የጠፉ ሰዎች ቁጥር በርግጥም በጣም ብዙ ነው። አዲስ አበባ ጥር 11 ቀን 1970 ዓመተ ምህረት ታያስኩ ሲያዝ ሁለተኛ ጊዜ ነበር በመጀመሪያው ጊዜ ከዳር 1969 ዓመተ ምህረት ባፈሳተ ይዤ ከሁለት ሳምንታት በኋላ ተለቀቅኩ ሁለተኛው ዝር ከተቋሚ ባገኙት ፍንጭ ተነስተው የቀበሌ ዘበኞችና ካድሬዎች ከቤቴ ያዙኝ ከመጀመሪያው የጥቂት ጊዜ እስራቴ በኋላ ወደ ሲኒማ ቤት ጨርሶ አልሄድም ነበር ምክንያቱም ከሲኒማ ቤት በሚወጣበት ጊዜ የታጠቁ ዘበኞችና ፊታቸውን የሸፋፈኑ ተቋሚዎች ይጠብቁና ሰውን እየጠቆሙ ያሲዛሉና ነበር ቀበሌ 43 እስር ቤት ውስጥ እንድቆይ የተደረገ ከዚያም ከፍ ወዳለው ወደ ከፍተኛ 3 እስር ቤት ተዛወርኩ ቀበሌ እስር ቤት ውስጥ ወደ 145 ግድም ነበር ከፍተኛ ውስጥ ግን ከ500 የምናንስ አልነበርንም ሁሉ የተወነጀለው በኢሃፓ አባልነት ነበር ብሎ ለመናገር የሚያስደፍር ሲሆን ጥቂቶች ከጥጥቃዊ እርምጃ ጋር በተያያዘ የተያዙ ነበሩ። ከነዚህኞቹ የተረፈ አልነበረም። ምርመራው ቀጥ ያለ ያዘ ሲሆን ግብረሰይሉ ግን ዝንፍ የማይል ነበር። ግብረሰይል ከፈጸሙብኝ በኋላ የኢሃፓ የከተማ ትጥቅ ስኳድ አባል መሆኔን እንዳምን ጠየቁኝ። ግን የራሴን የሞት ብያኔ መፈረም ስለሆነ አሻፈረኝ አልኩ። በቀበሌም በከፍተኛም እስር ቤቶች ግብረሰይል ተቀብያለሁ። የሚከተሉት የግብረሰይል አይነቶች በቀጥታ በኔ ላይ ወይም በእስር ቤቱ የክፍል ባልደረቦቼ ላይ የዋሉ ነበሩ። ወፌላላ ፈላጋ፣ የኤሌክትሪክ ንዝረት በተለያዩ የሰውነት ክፍሎች መልቀቅ፣ ጣቶች ላይ ምስማር መምታት፣ የተራቆተ ጀርባን መግረፍና ሽንት በላዩ ላይ ማፍሰስ ወይም በቁስሉ ላይ መሽናት፣ በካራ ወይም ሳንጃ የሰውነት ክፍልን መቁረጥ፣ በቤንዚን የተራሰ ጨርቅ እና የተቀደዱ ወረቀቶች አርጎ ማቃጠል፣ በልብስ ካውያ ጀርባን የመተኮስ የግብረሰይል ዘዴም እንደነበረ ሰምቻለሁ። እኔ ላይ አልደረሰብኝም። ብልቶቻቸው የተበላሹ፣ እጅ እግሮቻቸው የተቆራረጡ እስረኞች ነበሩ። እዚህ በነበርኩበት ጊዜ ሌሊት ሌሊት ስም ይጠራና እስረኞች ተወስደው ይገደላሉ። ከፍተኛ እስር ቤቶች ውስጥ የሚካሄደውን አጠቃላይ የግፍ አድራጎት የሚቆጣጠሩት እነዚያው ባለስልጣኖችና ካድሬዎች ያሉባቸው የቀይ ሽብር ኮሚቴዎች የሚሏቸው ነበሩ። ኮሚቴዎች በተወሰነ ጊዜ የተወሰኑ እስረኞችን ምንም እንኳ ጥቂቶቹ አስቀድሞ የተረሸኑ ቢሆንም የሞት ፍርድ በፊርማቸው ያጸድቃሉ። ለአዲስ መጦች በግብረሰይል የተፈዳዩት እስረኞች ሁኔታ ብቻ እንኳ ራሱን የቻለ ሰይል ነበር። የማታ ማታው ጭንቀትም ሁለንተናን እንኩትኩት የሚያደርግ ነበር። ሚስቱም ጭምር የታሰረች እስረኛ ትዝ ይለኛል። በየጊዜው ዘበኞቹ በእኛ ፊት ሚስትህ እንጂ መልካም አላት፣ አንተ ብቻ ልትደሰትበት መፈለግህ የሚያሳፍር ነው እያሉ ያፌዙበታል። ሌላ ጊዜ ደግሞ እንዲህ አሉት፣ አትስጋ፣ ስንገልህ ሚስትህን ልክ ከጎንህ ሁና እንድታቅፍህ እናደርግልሃለን። በኋላም ሁለቱም ባልና ሚስቱ ተገደሉ። ፍጻሜው ሞት ባይሆንም ሌላም ተመሳሳይ ታሪክ አውቃለሁ። ሰውየው የኢትዮጵያ አየር መንገድ ሰራተኞች ማህበር ውስጥ ይሰራ ነበር። ከያዙት በኋላ ሚስቱንና የስድስት ዓመት ልጁንም ወደ እስር ቤቱ አመጧቸው። መቶ አለቃው ሴትዮዋን ደፈራትና ረገዘች። ልጁን ወታደሮቹ ኢሃፓን የሚቃወም መፈክር እንዲጮህ አስተማሩትና አባቱ ፊት እነዚያን መፈክሮች እንዲያነበንብ ይደረጋል። ከሶስት ወራት በኋላ ያ ያልታደለ ሰውዬ ካረገዘች ሚስቱ ጋር አይን ላይን እንዲገጣጠሙ ሲደረግ፣ መቶ አለቃው ደግሞ እዚያው እያንጓበበ በሰውየው ውርደት ይፍነከነክ ገባ። ሰውየው ለረጅም ጊዜ ከተቀበለው ግብረሰይል ይልቅ ይህን ማየቱ አደቀቀው። በኋላ እንደተፈታ ሰማው። እዚያ በኋላ በሚስቱና በሱ መካከል የሆነውን ግን አላወቅኩም። አጸደ ወይን ስለምትባል የእቴጌ መነን ትምህርት ቤት ወጣት ተማሪ ማውቃለሁ። ከደረሰባት አሰቃቂ ግብረ ሰይል የተነሳ ያልሟሟ ነገር መቅመስ አትችልም ነበር። ለቁስሏ ሕክምና ካለማግኘትና ከረሃብ የተነሳ ሞተች። ነገር ግን ሬሳዋን በጥይት ደብድበው ጥቅምት 1969 ዓመተ ምህረት ለሰፈሯ ወስደው ጣሏት። በትግራይ እርሻ ልማት ዩኒቲ ይሰራ የነበረው ገብረ ጻድቃን ኃይሌ መቀሌ ተያዘና ግብረ ሰይል ተፈጸመበት። እንዲያወጣ ሊያደርጉት የኢሃፓ አባልነትን ስላልቻሉ ወደ አዲስ አበባ የጸጣ ክፍል ላኩት። እዚያም እንዲሁ በተከታታይ ለቀና በግብረሰይል ተፈዳይቶ በዚያው ሞተ። ብዙዎቹ የእስር ቤት የክፍል ባልደረቦች ፍጻሜያቸው ተገድሎ አውራ ጎዳና ላይ መጣል ሆነ። እኔ ዓለም በቃኝ ከተሰደድኩ በኋላ መስከረም 1975 ዓመተ ምህረት ተለቀቅኩ። ክስ ፈጽሞ አልተመሰረተብኝም ወይም በወግ አልተፈረደብኝም። ሸዋ ባይኔ ያየሁትን ነው የምጽፍላችሁ። የመጀመሪያው ታሪክ በዋናነት የሚያተኩረው በይፋትና ጥሙጋ አውራጃ በማፉድ ወረዳ ወደሚገኘው ወደ ጭራ ሜዳ ከአዲስ አበባ መጥቶ ስለነበረው ታሪኩ ስለተባለ ታጋይ ነው። ወደ ሸዋሮቢት የምርመራ ማዕከል ይዘው ያመጡት ለት በወፌላል አይነት ይደበደቡት ጀመር። ያ የመጀመሪያ ቀኑ ነበርና እንደ ሁላችንም እግሮቹ ይደሙ ነበር። በሚቀጥለው ቀን እንደገና ድብደባው ቀጥሎ ግብራበሮቹንና የግንኙነት መስመሩን እንዲያወጣ ተጠየቀ። አንድ የሚገናኘው በአካባቢው እንዳለና እንደሚያሳያቸው ነገራቸው። የምሳ ሰዓት ስለተቃረበ ግብረሰይል ፈጻሚዎቹ ፖሊሶቹን ወደ ክፍሉ እንዲመልሱ ታዘው ወደ የቤታቸው ሄዱ። ታሪኩ በዚህን ጊዜ በጣም ተዳክሟል። ሰውነቱም በየቦታው ይደማ ነበር። ወደ ክፍሉ ተራምዶ በቀጥታ መግባት ስላቃተው ወደቀ። ገብረ እግዚአብሔር የተባለ መንታ ምላስ ያለው አለንጋ የያዘ ፖሊስ ታሪኩን ባለንጋው ራሱ ላይ ሲመታው ያለንጋው አንዱ ምላስ አይኑን ክፉኛ መጥቶ ሰነጠቀውና የታሪኩ አይን ፈሰሰ። ተሸክመው ወደ ክፍሉ ውስጥ ሲወረውሩትም በጋር ጮኸ። ለሊት አውጥተው ሊወስዱት ፈልገው ነበር፣ ነገር ግን በሞት አፋፍ ላይ ነበር። አንድ አይኑ አብጧል፣ አንዱ ጠፍቷል። የውስጥ እግሮቹ ተበጣጥሰው ደም ያዘንባሉ። ጀርባውና ፊቱ አባብተዋል። ማለዳ ሊወስዱት መጡ። የመርማሪዎቹ አለቃ የደርግ አባል ነው የሚባል መቶ አለቃ ሰለሞን ነበር። ታሪኩ ቅዠት ውስጥ ያለ ይመስል ነበር። ጓደኞችን ታሳየናለህ አሉትና ፔዦ መኪና ውስጥ ከተው ወሰዱት። በኋላ እንደሰማነው ታሪኩ አንድ ጓደኛውን ጠቁሞ አስይዟቸው፣ ሌላም በመንገድ ላይ አመላክቷቸው ይህ አደገኛ ነው ብሎ ገልጾላቸው ኑሯል። ስለዚህም ታሪኩን አዲስ ካስያዘው ሰውና ከመኪና ነጂው ጋር ትተዋቸው አደገኛ ነው የተባለውን አጥምደው ለመያዝ ሄዱ። በሆነ መንገድ ታሪኩና ሌላው ሰው የመኪና ነጂውን ሽጉጥ ነጥቀው ጭኑ ላይ አቁስለው ታመለጡ። በኋላ ልንረዳ እንደቻልነው ያ ሌላው ሰው ታሪኩን በጀርባው አዝግሎት ነው ያመለጠው። የጸጥታዎቹ ሰዎች ተመልሰው መጡና ታሪኩ ማምለጡን ሳይነግሩን ቀይ ሽብር እንደሚፋፋምብን ተገዘቱብን። አንዳንዶቻችን ታሪኩ ተገድሎ ይሆናል ስንል፣ ሌሎች ደግሞ ወይ አምልጦ ይሆናል ወይም ደግሞ መኪናው እየተንቀሳቀሰ በመዝለል ራሱን ገድሎ ይሆናል ብለው ጠረጠሩ። ከጥቂት ቀናት በኋላ የደርግ ነፍሰ ገዳዮች ያልታሰበ ድል ገጠማቸውና በአካባቢው በጣም ይፈለግ የነበረው ጌታነ በዛ የተባለ ታጋይ ሊያመልጥ ሲሞክር በተኩስ ተያዘ። ጌታነ ሸዋሮቢት የምርመራ ማዕከል እንደመጣ ከመርማሪዎቹ የግብረሰይል ፈጻሚዎቹ አንዱ ንጉሴ የተባለ ጠብደል ሰው ዘሎ አፈፍ አደረገውና በአይናችን እያየን ሁለት እጆቹን ሰበራቸው። ከዚያም ጌታነህን ከሲሚንቶ ወለል ላይ ዘረሩት። ንጉሴ እንደገና ጌታነህን በዚያ በከባድ የወታደር ጫማ አፋፉን በእርግጫ መታውና አፉን ደም ሞላው። ከጥርሶቹም ጥቂቱ ተሰበሩ። ደም ከፈለክ ይህን ተቀበል አለና ጌታነህ ንጉሴ ሱሪ ላይ ተፋበት። ንጉሴ አክሎ መታውና ልብሱን ሊቀይር ሄደ። ከዚያም ሲመለስ እጆቹን አስሮ በወፌላል አደበደበው። እንደገና ወደሉ ላይ ሲጥሉት እነሱን መስደቡን ቀጠለ። እንደገናም ንጉሴ ከሲሚንቶ ወለሉ ጋር አጋጨው። በዚህ ጊዜ የጌታን መላ ሰውነት በደም ተበከለ። የተገጣጠበና የተቀጠቀጠው ፊቱ ከማይታወቅበት ደረጃ ላይ ደረሰ። እጆቹና እግሮቹ ከመዘነጣጠላቸው የተነሳ አጥንቶቹን አግጠው መተው እናያቸው ነበር። ያም ሆኖ እጆቹን በሰንሰለት አስመራ ካቴና ብለን በመንጠራው እንዳሰሯቸው ነበር። ለሊት ከክፍላችን ውስጥ እንዳለ ጌታነ እንደመቀወስ አለ። ተጋግሞም ውሃ ይጠይቅ ነበር። ማለዳ እንደገና መጡና እንደተለመደው የክፍሉን በር አስከፍተው ክርፋቱ እንዳያመሳቸው አንድ 5 ደቂቃ ያህል ቆይተው ገቡ። ጌታነ ደግሞ እንደገና ባንድ ቀን ሙሉ ግብረ ሰይል ቁም ስቅሉን ካየ በኋላ መደበቂያ ዋሻውን ሊያሳያቸው ተስማማ። መራመድ የማይችል ስለነበርም ተሸክመው ወሰዱት። እዚያም ጥቂት ቋንጣ፣ የተሰበረ ኡዚ ጠመንጃና በርበሬ አገኙ። በንዴት ይዘው ተመለሱና ቆሻሻ ውሃ በተሞላበት በርሜል ውስጥ ዘፈቁት። መስፈቅንና አሰቃቂ ድብደባን ያፈራርቁበት ነበር። ለሊት ክፍላችን ውስጥ ጌታነ እንድንገድለው ጠየቀን። ግን ማን እንዳደረገው አንዱ ግብረሰይል ሲፈጸምበት ሊያወጣ ይችላል ብሎ ሁሉም ስለፈራ የማይሆን ነገር ነበር። አንድ እስረኛ ችግሩን ዘርዝሮ በገዛ ራሱ ህይወቱን እንዲያጠፋ መከረው። መካከላችን ሰላዮችና ነገር ለማውጣጣት የተተከሉም ነበሩ። ጌታነህ አንዱን እስረኛ ግድግዳውን አስደግፎ እንዲያቆመው ጠየቀው። ከዚያም እጁ የታሰረበትን ካቴና ታላላቅ መሸጎሪያዎች ወደ አፍንጫው አስጠጋና በሲሚንቶ ወለል ላይ ተፈጠፈጠ። በጣም የሚያስደነግጥ አስተርእዮ ነበር። እንደገና ያንኑ ደገመና ክፍሉ ደም ተረጨበት። እንዲህ ሆኖ ሲሞት አየን። ማለዳ ግብረሰይል ፈጻሚዎቹ ሲመጡ ሙት ጌታነህና እስረኞች የተሞሉባት ጸጥታ የሰፈነባት ክፍል ቆያቸው። እስረኞች ክፍሉን እንድናጸዳ ታዘዝን። እነሱም የጌታነህን ሬሳ ጭዳ ሜዳ ወስደው በኋላ እንዳወቅነው የፍየል ደም አፈሰሱበትና በጥይት ደብድበው መንገድ ላይ ወረወሩት። ታሪኩም ከጥቂት ቀናት በኋላ እንደገና ተይዞ ወዲያው ተገደለ። ሸዋሮቢት እስር ቤት ውስጥ እንደዚህ አይነት ብዙ ታሪኮች ነበሩ። ምን ያህል ሰዎች እንደተረሸኑ አላውቅም። ነገር ግን እጃቸው ላይ የወደቁ እንዳሻቸው የሚያደርጓቸው በቂ ሰዎች የነበሯቸው እንደመሆኑ መጠን ገዳዮቹ ምን ጊዜም በግድያ ላይ የተጠመዱ እንደነበሩ በመሐላ ማረጋገጥ እችላለሁ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።